የኢትዮጵያ ፌደራል መንግስት ህግ የማስከበር እንቅስቃሴ የሚለውና የህወሓት መሪዎች መንግስቱ በትግራይ ላይ የከፈተው ጦርነት የሚሉት እየተባባሰ መሆኑ ይታያል። ሰለሞን አባተ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ከትላንት በስቲያ ምሽት ደውሎ ነበር።
ዶክተር ቢቂላ በጣም አመሰግናለሁኝ ለጊዜውና ስለፈቃደኝነቶ። እስቲ ለአድማጮቼ ራስዎን ያስተዋውቁልኝ በቅድሚያ።
እኔ ቢቂላ ሁሪሳ እባላለሁ፣ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ነኝ።
ዶክተር ቢቂላ እስቲ አጠር አድርገው አሁን ትግራይ ውስጥ እየተካሄደ ስላለው ሁኔታ መግለጫ ይስጡኝ።
በትግራይ ክልል በተለይ ደግሞ ባለፉት 2-3 አመታት ህገ መንግስታዊ ስርዓቱንና የፌደራል ስርዓቱን በኃይል ለመናድ ሲሞክር የነበረና በተለያዩ የሀገሪቱ ክፍሎችም ዜጎችን በማፈናቀል የግድያ የማፈናቀልና የዜጎች እርስ በርስ ግጭት እንዲከሰት ያደርግ የነበረው ቡድን በስተመጨረሻ በመከላከያ ሰራዊቱ የሰሜን እዝ ላይ ለሊት በጣም አሳዛኝ በሆነ ሁኔታ የመከላከያ ሰራዊቱ ልማትን ሲደግፍ ውሎ ባረፈበት ቦታ ላይ በተቀናጀ ሁኔታ በብዙ ካምፖች በአንድ ጊዜ ጥቃት መክፈቱ ይታወቃል። በዚህም ሁኔታ ሌሎች የመከላከያ አባላት ባላሰቡበት ሁኔታ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላትን ቀድሞ አስወጥቶ ኦሪንቴሽን በመስጠት ለጥቃት በማዘጋጀት እንዲሁም ለአመታት ሲያሰለጥናቸው የነበሩ የሚሊሻና የልዩ ኃይል አባላትን ከውጭ በማሰለፍ ከውስጥ ደግሞ የትግራይ ተወላጅ የሆኑ የሰራዊቱን አባላት እጅግ በጣም ለኢትዮጵያ ታሪክ ጥቁር ጠባሳ ተብሎ ሊጠቀስ በሚችል ሁኔታ ወንድም ወንድሙ ላይ አፈሙዝ አዙሮት እንዲተኩስ አድርጎ ቀደም ብሎ የትግራይ ተወላጆችን ኦሪንቴሽን ሰጥቶ ሌሊት ጨለማን ተገን በማድረግ በትግራይ ክልል ውስጥ መብራት እንዲቋረጥ በማድረግ ስልክ እንዲቋረጥ በማድረግ የሰራዊቱ አባላት እርስ በርሳቸው እንዳይገናኙ በማድረግ አሳዛኝ በሆነ ሁኔታ ከውጭ ልዩ ኃይሉና ሚሊሻው ወደ ካምፕ ውስጥ እንዲተኩስ፣ ከውስጥ ደግሞ ወንድም ወንድሙ ላይ እንዲተኩስ፣ የትግራይ ተወላጆች የሌሎች ብሔር የሆኑ ሰራዊቱ አባላት ላይ እንዲተኩሱ በማድረግ ከባድ ጥቃት ነው የተሰነዘረው። ይሄ በተመሳሳይ ሰዓት በጣም በብዙ የሰሜን እዝ ካምፖች ውስጥ ይሄ ጥቃት እንዲደረግ ነው የተደረገው። በትግራይ ክልል ውስጥ የሚገኙ የፌደራል ተቋማት ላይም በተመሳሳይ ሁኔታ ጥቃቶች እንዲሰነዘሩ፣ ተኩስ እንዲከፈት፣ ዘረፋ እንዲደረግ ነው የተደረገው። በዚህ ሁኔታ በጣም በበርካታ ቦታዎች የሰው ሕይወት አልፏል። ወንድም ወንድሙን እንዲገል ተደርጓል። በርካታ የሰራዊቱ አባላት እንዲሰዉ ተደርጓል። በጣም የሚያሳዝነው ደግሞ እንደዚህ አይነት መስዋዕትነት ከተከፈለ በኋላ አስክሬን እንኳን በክብር ከመቅበር ይልቅ አስክሬንን አስተኝተው በዙሪያው እየጨፈሩ እንደ ድል ይቆጥሩ ነበረ ወንድምን በመግደል። ይሄ በጣም አሳዛኝ ሁኔታ በመፈጠሩ ምክንያት የመከላከያ ሰራዊቱ በተለይ የሰሜን እዝ በጣም ከባድ አደጋ ውስጥ ገብቶ ነበረ። በአሁን ሰዓት መንግስት በወሰነው ውሳኔ መሰረት በተደጋጋሚ በሰላም ችግሮችን የመፍታት ስራን ረግጦ የሀገር ሽማግሌዎች ተልኮ ታዋቂ የቀድሞ ታጋዮች ጭምር ተልኮ የሃይማኖት አባቶች በሙሉ ባለፉት 2 ዓመታት ተኩል ተልኮ ጉዳዮችን በሰላም ለመፍታትና ኢትዮጵያውያን እጅ ለእጅ ተያይዘው የትግራይ ህዝብም ሌላው የኢትዮጵያ ህዝብም አንድ ላይ ይህን ችግር በጋራ ብንወጣ ይሻላል የሚለውን ረግጦ በተደጋጋሚ የተደረገለትን የሰላም ጥሪ በመርገጥ ነው ሰራዊት ሲያሰለጥን፣ ሲያዘጋጅ፣ ሲመለምል እንዲሁም የተለያዩ ከነፍስ ወከፍ እስከ ቡድን የሚሆኑ የጦር መሳሪያዎችን ሲያስታ ጥቅ የኖረው ባለፉት 2 ዓመታት ተኩል። በዚህ ሁኔታ በአንድ ጎኑ ሰላምን እየረገጠ በሌላ በጎኑ በከፍተኛ ሁኔታ ለጦርነት የተዘጋጀ የነበረ በመሆኑ ነው ባልታሰበ ሰዓት ሰራዊቱ የልማት ስራዎችን በመደገፍ ባለበት ሰዓት ይህን ጥቃት የሰነዘረው። በዚህ ምክንያት መንግስት ወስኖ በዚህ ህገወጥ ቡድን በጣም ከፍተኛ የሆነ አክሲ ቡድን ላይ ህግን የማስከበር እርምጃ በመውሰድ ላይ ይገኛል። ይሄ በአጭር ጊዜ ይጠናቀቃል ተብሎ ይታሰባል። እንደሰማችሁትም በዚህ ችግር ውስጥ ግንባር ቀደም ተሳታፊ የሆኑ ሰዎች በስም ተለይቷል። የፓርላማ አባል የሆኑት ያለመከሰስ መብታቸው እንዲነሳ ተደርጓል። ይሄ ብቻም ሳይሆን በትግራይ ክልል የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ጊዜያዊ አስተዳደር እንዲቋቋም ተደርጓል። ይሄ ስራ እየተከናወነ ይገኛል። ከዚህ አክሲ ቡድን በተለቀቁ በርካታ ቦታዎች ላይ ጊዜያዊ አስተዳደሩን መልሶ የማቋቋምና ጊዜያዊ የህዝብ አገልግሎት ስራ እንዲሰራ የመስራቱ ስራ እንደቀጠለ ነው። አሁን በጣም በአጭር ጊዜ ይሄም ቡድን ልክ በተቀመጠው መሰረት ስማቸው ተለይቷል። ፌዴራል ጠቅላይ አቃቤ ህግ ስማቸውን ለይቶ እያቀረበ ይገኛል። ወንጀለኞቹ በስም ይታወቃሉ። በጣም ጥቂት ሰዎች ናቸው። ሁሉም የህወሓት አባላት አይደሉም። በዚህ በሶስት ዓመታት በከፍተኛ ሁኔታ ፌዴራል ስርዓቱ እንዲናድና ህገ መንግስቱ አደጋ ላይ እንዲወድቅ ሲያደርጉ የነበሩ አካላት የሚታወቁ ናቸው። እነሱን አድኖ ለህግ የማቅረብና በትግራይ ክልልም ሆነ በሌላው ኢትዮጵያ ክልል ላይ የህግ የበላይነትን የማስከበር ስራ ተጠናክሮ የሚቀጥል ይሆናል። ከፍርቅ ደግሞ በሚለቀቁ ቦታዎች ላይ የግዛ አስተዳደሩን እያቋቋሙ ትግራይንም ሆነ ሌላውን ከዚህ አክቲ ቡድን ነጻ የማውጣቱና ለህግ የማቅረቡ ስራ ተጠናክሮ በመቀጠል ላይ ይገኛል ማለት ነው።
ዶክተር ቢቂላ፣ አንዳንድ ሰዎች ሲናገሩ እንደሚሰማው ፌዴራል መንግስቱ ቀድሞም ሲዘጋጅ ነበር ለእንደዚህ አይነቱ ጥቃት። እንደውም ጠቅላይ ሚኒስትሩ በአንድ አጋጣሚ የትግራይ እናቶች እንዳታለቅሱ ብለው ዝተዋል እያሉ ይናገራሉ። ምንድን ነበር የፌዴራል መንግስቱ አቋም እስካሁን ድረስ የነበረው? በእርግጥ ቅድም የተለያዩ ጥረቶች ሲደረጉ እንደነበረ ገልጸውልኛል። በዚህ በማጥቃትና ለጦርነት በመዘጋጀት በኩልስ የነበረ እንቅስቃሴ ነበረ?
ይሄ በተለይ በክቡር ጠቅላይ ሚኒስትሩ በባለ ሲመታቸው ላይ ግልጽ አድርገውታል። ይሄ እዛ ሀገር ላይ በመታኮስ ደም በመፋሰስና አንዱ አንዱን አፍርሶ ከዜሮ በመጀመር አገር ሊገነባ አይችልም። ኢትዮጵያ ውስጥ ያለውን ችግር ለመፍታት በጦርነት ደም በመፋሰስ አንዱ ሌላውን በጠላትነት በመፈረጅ ይፈታል ተብሎ አይታመንም። በዚህ ምክንያት ነው በጣም በርካታ ሽምግልና፣ በርካታ ልመና፣ የሀገር ሽማግሌ፣ የሃይማኖት አባት ሳይቀር እዛ ክልል በአካል እንዲሄድና እንዲለምን ጭምር ሲደረግ የነበረው። ስለዚህ ምንም አይነት የጦርነት ዝግጅት፣ የጦርነት ፍላጎት አልነበረም። ከመጀመሪያ ጀምሮ በዚህ የለውጥ ሂደት ውስጥ የችግሩም የመፍትሄውም ተካፋይ እንዲሆን በጣም በርካታ ጥረቶች ሲደረጉ ነበረ። እንደዛማ ባይሆን ኖሮ በአንድ ሌሊት በፍጹም ባልታሰበ ሁኔታ የመከላከያ ሰራዊቱ የዚያን ክልል ህዝብ የልማት ስራ የሚያግዝ፣ ለአረጋውያን የደከመባቸውን ቤት የሚሰራ፣ ትምህርት ቤት የሚሰራ፣ የግብርና ስራዎችን የሚያግዝ፣ የአንበጣ ወረራን የሚከላከል ሰራዊት ነው የነበረው። ፈጽሞ በህወሓት ላይ በፍጹም ጦርነት የመክፈት አላማ፣ ፍላጎት እና እቅድ አልነበረም። ይሄ ለውጡ ከሚመራበት ፊሎሶፊና አስተሳሰብም ውጭ ነው። ለውጡ የሚመራው በይቅርታና በመተሳሰብና በምህረት ለወደፊቱ ትውልድ የሚሆን አገር እንገንባ ነው። በዚህ ምክንያት ተኩስ መክፈት፣ ማሰር፣ ማሰቃየት፣ ጦርነት፣ የጠላትነት ፍረጃ በፍጹም በዚህ የለውጥ ሂደት ውስጥ በፍልስፍና ደረጃም በፍጹም የፌዴራል መንግስቱ የትግራይን ክልል አቅፎ ሁሉን ያቀፈ ለሁሉ የሚሆን የለውጥ ሂደትና ኢትዮጵያ በዲሞክራሲ ስርዓት ግንባታ ፍጹም ያልተሳካላት አገር ናት። በጣም ትልቅ የቤት ስራ ነው የሚጠበቅብን። ዘመናዊ የዲሞክራሲ ስርዓት መገንባት አልተቻለም። እዚህ ሀገር በጣም በርካታ ዜጎች እየተጎዱ ነው። በጣም በርካታ የሆነ ፈተና ውስጥ ነው ያለው። አገሪቱ በፖለቲካ ስብራት ውስጥ ነው ያለችው። ይህም በመጠገን ሂደት ውስጥ በማንም ላይ ጦርነት መክፈት ተገቢ ነው ተብሎ አይታመንም። ያለው ከዚህም በፊት የተሰሩ ስህተቶች እንዳይደገሙ በማድረግ ለወደፊቱ ትውልድ ለልጅ ልጆቻችን የሚሆን ስርዓት መገንባት እንጂ በጦርነት የሚያስብ የለውጥ ሂደት አልነበረም ማለት ነው ከጅምሩ።
እና ምንድን ነው ወደዚህ አይነት መካረር ሊያደርስ የቻለው? አንደኛ፣ ሁለተኛ ይሄንን ሀሳባችሁን የትግራይ ህዝብ እንዲገነዘብ የምታደርጉት ጥረት መንገዶች ምንድን ናቸው? በትክክል ለህዝቡ ለማድረስ ይሄንን መልእክት
በርካታ ጥረቶች ተደርገዋል። ዋናው ችግር፣ ዋናው ጋሬጣ አሁን ይሄ ነፍሰ በላው ሰው በመግደል በማፈናቀል ደም በማፍሰስ ወንድም ወንድሙ ላይ አፈሙዝ አዙሮት እንዲተኩስ የሚያደርግ በጨለማ የተኙ ሰዎችን በተኙበት መረሸንን ልምዱ ያደረገ ከድሮ ከትግል ታሪኩ ከበረሃ ጀምሮ ወንድም ወንድሙን እንዲገል እርስ በርስ መገዳደልን፣ መከዳዳትን፣ ደም መፋሰስን ባህሉ ያደረገ እሴቱ ያደረገ ቡድን ነው ዋናው ጋሬጣ እንጂ የትግራይ ህዝብ እጅግ በጣም ሰላማዊ ህዝብ ነው። ለውጥ ይፈልጋል። እንዲለወጥ የዴሞክራሲ ስርዓት እንዲኖር፣ ነጻነትና እኩልነት እንዲኖር እድሜ ልኩን ሲታገል የነበረ ህዝብ ነው የትግራይ ህዝብ። ስለዚህ ዋናው ፈተና ይሄ በከፍተኛ ሁኔታ በ1967-68 አካባቢ የነበረ አይዲዮሎጂ ይዞ ከዛ አይዲዮሎጂ ከ45-46 ዓመታት በኋላ እንኳን መላቀቅ ያቃተው ቆሞ የቀረ ቡድን ነው እንጂ በህዝቡ መካከል ህዝቡ የመለወጥ ፍላጎት አለው። የእኩልነት፣ የነጻነት፣ እውነተኛ ዴሞክራሲ እንዲተከል ፍላጎት አለው። ስለዚህ ወደ መካረሩ የሄደው ይሄ ቡድን የያዘው አቋም ነው። አንዱ አቋሙ ኢትዮጵያን ማስተዳደር ያለብኝ እኔ ነኝ፣ እኔ ካላስተዳደርኩት ግን ኢትዮጵያ መፍረስ ነው ያለባት የሚል አቋም ነው ያለው። በዚህ ምክንያት ነው በአቋራጭ ወደ ስልጣን ለመምጣት ህዝብን በብሔር በማጋጨት በሃይማኖት በማጋጨት በሀገሪቷ ውስጥ ሰላም እንዳይኖር፣ ግጭት እንዲኖር፣ ሁል ጊዜ የተረጋጋ መንግስት እንዳይኖር፣ ደካማ መንግስት እንዲኖር በማድረግ እና የሽግግር መንግስት ይቋቋም የሚል ጥያቄ በማቅረብ በአቋራጭ ወደ ስልጣን ለመምጣት ስለሚፈልግ በአንድ በኩል፣ ሁለተኛ ይሄ ካልተሳካለት ደግሞ በጦርነት ወደ ስልጣን ለመምጣት በሚያደርገው ጥረት ውስጥ ሚሊሻ ሲያሰለጥን፣ የቀድሞ የጦር አባላትን ሲያሰለጥን፣ የአካባቢ ሚሊሻን ከህግ አስከባሪነት በላይ ለጦርነት አድርጎ ኦሪንቴሽን ሰጥቶ ሲያሰለጥን የፈረመ ከነፍስ ወከፍ መሳሪያ እስከ ቡድን መሳሪያ ድረስ ሲያስታጥቅና በሌሎች ብሔሮች ላይ የጠላትነት ስሜት፣ የጥላቻ የጥርጣሬ ስሜት እንዲኖር ሲቀሰቅስ የኖረውን ነገር ነው ወደ ተግባር የቀየረው። ስለዚህ እጅግ በጣም ከፍተኛ የሆነ የጦረኝነትና የጠላትነት ስሜትን እንደ ባህል አድርጎ በመቁጠሩ ምክንያት ነው ይሄ ጉዳይ ተካሮ እዚህ ደረጃ የደረሰው እንጂ ህዝቡ ሰላማዊ ነው። እንደሌላው የኢትዮጵያ ህዝብ ሁሉ በሰላም በነጻነት በእኩልነት ከሌላው ጋር አንድ ላይ እጅ ለእጅ ተያይዞ መኖር የሚፈልግ ህዝብ ነው የትኛውም ህዝብ የትግራይ ህዝብ ጨምሮ።
ዶክተር ቢቂላ በአሁኑ ጊዜ እየተካሄደ ባለው ጦርነት ውስጥ ሲቪሎች እየተጎዱ ነው፣ ህዝቡ እየተጎዳ ነው፣ በህዝብ ላይ የአየር ድብደባ እየተካሄደ ነው እያሉ የሚከሱ አሉ። አገልግሎቶች መቋረጣቸውን ይናገራሉ። የውሃ፣ የኤሌክትሪክ አገልግሎቶች፣ የስልክ፣ የኢንተርኔት የመሳሰሉት እንደሌሉ ነው የሚናገሩት። ህዝቡ ጨለማ ውስጥ ነው ያለው ይላሉ። እንደውም በትምህርት ቤቶች፣ በጤና ተቋማት ላይ ድብደባዎች ተካሂደዋል፣ በኃይል ማመንጫ ላይ ድብደባዎች ተካሂደዋል የሚሉ አሉና እንዴት ነው ለመሆኑ እየተካሄደ ያለው ይሄ ውጊያ? ድብደባውም ቢሆን ምንድን ነው የሚመስለው? ምን አይነት ክትትልና ቁጥጥር ይደረግበታል?
ድብደባው በዋናነት ፈጽሞ በተቋማት ላይ ያነጣጠረ አይደለም፣ በሲቪሊያን ላይ ያነጣጠረ አይደለም። ቀድሞ በከፍተኛ ክህደትና የዘረፋ ተግባር ተቆጣጥሮ የነበሩ ከባድ መሳሪያዎችን ቀድሞ የማውደም ስራ ነው። የወታደራዊ ስትራቴጂ ቦታዎችን በተለይ ጠላት ሊጠቀምባቸው ይችላሉ የተባሉ ስትራቴጂያዊ ቦታዎችን የመቆጣጠር ጉዳይ ነው። እነዛን የማውደም ጉዳይ ነው። የአየር ኃይላችን ከፍተኛ ጥንቃቄ በማድረግ ይህን ግዳጅ እየፈጸመ እንደሆነ ሪፖርት ይደረጋል። በዚህም ምክንያት በግዳጅ ሄደው በፍጹም ሲቪሊያንን የሚነካ በቀጥታም ሆነ በዘዋዋሪ ሲቪሊያንን የሚጎዳ አይነት መስሎ ከታያቸው ዞሮ እንደሚመለሱ ሁሉ ነው ሪፖርት እየተደረገ ያለው። እንግዲህ ይሄ የጦርነት ታክቲክ ሲቪሊያን ተጎዱ፣ በንጹሐን ዜጎች ላይ ጉዳት ደረሰ የሚለው የፕሮፓጋንዳው አካል ስለሆነ ይህን ምንም ማድረግ አይቻልም። ይሄ ቀጥታ የፕሮፓጋንዳ አካል ነው። ወደፊት በነጻነት እዛ አካባቢ መንቀሳቀስ በሚቻልበት ጊዜ የውጭ ኃይሎችም የውስጥ ኃይሎችም ኢንዲፔንደንትሊ ይህን ጉዳይ ሄዶ ማጣራት የሚችሉበት ጊዜ ምንም አይነት ሲቪሊያን ላይ ጉዳት እንዳልደረሰ የሚያረጋግጡበት የራሱ ጊዜ ይፈጠራል የሚል እምነት አለኝ። በጊዜው ግን የመጀመሪያው የጥቃት ዕለት በሰሜን እዝ ላይ የተቀናጀ ጥቃት የተሰነዘረለት ክቡር ጠቅላይ ሚኒስትራችን ገልጸውታል። መጀመሪያ መብራት በማጥፋት ስልክ በማቋረጥ ኔትወርክ እንዳይኖር በማድረግ እንዲሁም ሰራዊቱ ራሱ እርብርቱ እንዳይገናኝ በማድረግ የጀመሩት ስራ ነው። ስለዚህ የጥቃቱ አካል አድርገን ነው እኛ የምንቆጥረው። በዛ ሌሊት ነው ስልኩንም የቆረጡት መብራቱንም የቆረጡት። እስካሁን ለማስተካከልም አስቸጋሪ ነው የነበረው ማለት ነው። ስለዚህ ሰሜን እዝን የማጥቃት አካል አድርገው ራሳቸው ናቸው ስልኩንም መብራቱንም ያቋረጡት የሚል ነው ተጨባጭ መረጃውም የሚያሳየው ማለት ነው።
ምን ያህል ታዲያ ጥረት እየተደረገ ነው አሁን ህዝቡ አገልግሎቶችን እንዳያገኝ እንቅስቃሴዎች እንዲስተካከሉና ህዝቡ እንዳይጎዳ ለማድረግ ምን እያደረጋችሁ ነው? ዶክተር ቢቂላ
እንግዲህ የፌዴሬሽን ምክር ቤት በወሰነው መሰረት በትግራይ ክልል ጊዜያዊ አስተዳደር ይቋቋማል። ምክንያቱም ይሄን እጅግ በጣም አጥፊና ደም አፋሳሽ ከሆነ ቡድን የትግራይ ህዝብን ማላቀቅ ያስፈልጋል። ህግና ህገ መንግስታዊ ስርዓቱን ወደ ቦታው መመለስ ያስፈልጋል። በዚህ ሂደት በጣም በርካታ ከተሞች ከዚህ ህገወጥ ቡድን እየተላቀቁ ነው። በተለቀቁ ከተሞች ቅድም እንዳልኩት ጊዜያዊ አስተዳደር እየተዘረጋ ነው። ጊዜያዊ አስተዳደር በተዘረጋባቸው ቦታዎች ህዝባዊ አገልግሎቶች እንዲመለሱ፣ በአግባቡ ሰዎች ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን መደበኛ በሆነ ሁኔታ እንዲጀምሩ እየተሰራ ነው። ቀጣዩ በጣም ወሳኙ ተግባር እነዚህ ሰዎች በቁጥጥር ስር አውሎ ለህግ የማቅረቡን ስራ ማፋጠንና የትግራይ ሰማይ የሰላም ንፋስ እንዲነፍስ የሰላም አየር እንዲነፍስ ማስቻል እና ማህበራዊና ኢኮኖሚያዊ እንቅስቃሴዎችን መብራትን፣ ስልክንና ሌሎች አገልግሎቶችን ጨምሮ ቶሎ መመለስ የሚቻለው ኦፐሬሽኑ በፍጥነት ተካሂዶ እነዚህ ሰዎች ወደ ህግ የሚቀርቡበት ሁኔታ ከተሳካ ነው። ከስር ከስር ቅድም ለመግለጽ እንደሞከርኩት በተለቀቁ ቦታዎች በሙሉ አስተዳደራዊና ሰብአዊ አገልግሎቶች እንዲሁም የህዝብ አገልግሎቶች ቀደም ብሎ እንዲጀመሩ ከፍተኛ ጥረት እየተደረገ ነው ማለት ነው።
ሌላው ዶክተር ቢቂላ ጦርነቱ እንዲቆም፣ ድብደባው እንዲቆም፣ በአስቸኳይ እንዲቆም የሚጠይቁ አሉ። ወደ ድርድር፣ ወደ አጠቃላይ ድርድር እንዲገባ የሚጠይቁ አሉ። ህወሀት ይሄንን ጥያቄ አቅርቧል፣ ወይም የህወሀት አመራር። ሌሎችም አሉ፣ ከውጭም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላትን ጨምሮ ይሄንን ጥያቄ ለኢትዮጵያ መንግስት ያቀረቡ አሉ። እንዴት ነው ይሄ ጦርነት የሚቆመው? ወደ ድርድርስ ወደ ንግግርስ መግባት አይቻልም ወይ? ዓለም አቀፉ የግጭት መፍትሄዎች አፈላላጊ ቡድን ICG ይሄ ጦርነት የተራዘመ ሊሆን ይችላል፣ እንደውም ወደ ሰፋ የእርስ በርስ ጦርነት ሊሄድ ይችላል የሚል ስጋትም አንጸባርቋል አንዳንድ ባለሙያዎቹ። ምንድን ነው በዚህ በኩል የምታስቡት እናንተ?
እንግዲህ ይሄ በህወሀት ውስጥ የመሸገው አደገኛ የሆነ ቫዮለንት የሆነ ግሩፕ 17 ዓመት ከደርግ ጋር ሲዋጋም ይሁን ባለፉት 27 ዓመታትን ጭምር እንዲሁም በተለይ ደግሞ ባለፉት 2 ዓመታት ተኩል የሰላም ስሜት የሰላም ስነ ልቦና የለውም። ነገሮችን በሰላማዊ መንገድ የመፍታት እውነተኛ የሆነ ዝግጁነትና ስነ ልቦና የሌለው ቡድን ስለሆነ የሰላም ጥሪንም ሆነ በተደረገ የሰላም ጥሪዎች የሚያሳየውን ባህሪያት እንደ ጦርነቱ ታክቲክ ነው የሚጠቀመው። ስለዚህ በአንድ አፉ የሰላም ጥሪ እያቀረበ በሌላ እጅ ደግሞ ጦር የመቀስቀስና ህዝብን ለጦርነት የማዘጋጀት የማሰልጠንና የማስተዳደር ስራ ነው የሚሰራው። ይሄን በትግል ታሪኩ በረሃ በነበረበትም ወቅት እንደገና ባለፉት 27 ዓመታትም ይሄኑ ባህሪ ያንጸባርቅ የነበረ በመሆኑ ይሄ ደግሞ በአግባቡ የሚታወቅ ነገር በመሆኑ ይሄ በፍጹም ለሰላማዊ ድርድር ባህሪ የሌለው ግድግነት የሌለው ቡድን መሆኑ ባለፉት 3 ዓመታትም በተደጋጋሚ ተመክሮ ያልተሳካ በመሆኑ ምክንያት ያለው ብቸኛ አማራጭ ይሄን ለዜጎች መፈናቀል ሞትና በተለይም ለሰሜን እዝ ላይ ለደረሰው ጉዳት እና ሰሞኑን ደግሞ ማይካድራ ላይ ለደረሰው ሰብአዊ ጭፍጨፋ ተጠያቂ እንዲሆን በማድረግ የህግ የበላይነትን በማስከበር ኢትዮጵያን ከእንደዚህ አይነት አክሲ ቡድን ነጻ ማድረጉ ላይ ትኩረት ሰጥቶ ነው የሚንቀሳቀሰው። የመንግስትም አቋም በአሁኑ ሰዓት ይሄ ነው ማለት ነው።
እና ጦርነቱ ፈጥኖ የሚቆምበት ሁኔታ የለም።
ፈጥኖ የሚቆምበት መንገድ እነዚህን ሰዎች በፍጥነት በቁጥጥር ስር አውሎ ለህግ የማቅረብ ስራ ላይ ትኩረት መስጠት ነው። በተለያየ አጋጣሚ የመንግስትን አቋም ለመግለጽ እየተሞከረ ነው የሚገኘው። ጦርነቱ የሚቆመው እነዚህ ሰዎች ለህግ ሲቀርቡና በህግ ቀርቦ በጥፋታቸው ልክ ቅጣት ሲያገኙና በተለይ ባለፉት አመታት ለደረሰው ጉዳት የህግ የበላይነት እዚህ ሀገር ላይ መከበር ከቻለ ብቻ ነው የሚል ነው የመንግስት አቋም።
ወደ ድርድር የመግባት ሀሳብ የላችሁ ማለት ነው? አሁን አጠቃላይ ወደሆነ ድርድር ግቡ የሚል ግፊትም ያለባችሁ ይመስለኛል ከየአካባቢው።
ፈጽሞ በመንግስት በኩል እንደዚህ አይነት አቋም የለም። በመንግስት በኩል ያለው አቋም ይሄ አጥፊ ቡድን በተለይ ደግሞ በስም ተቀርተው በትናንትና ዕለት ያለመከሰስ መብታቸው የተነሳ እንዲሁም ደግሞ ከፍተኛ የጦር መኮንኖችና በተለያየ አጋጣሚ በዚህ ሂደት በቀጥታም ሆነ በተዘዋዋሪ በወንጀል ተሳትፈዋል ተብሎ ስማቸው የተዘረዘሩ አካላት ተይዘው ለህግ እስከሚቀርቡ ድረስ መንግስት የህግን የማስከበር ዘመቻውን ወይም ሎ ኢንፎርስመንት ኦፐሬሽን የተባለውን የሚቀጥል ነው የሚሆነው ማለት ነው። አሁን ላይ የመንግስት አቋም ይሄ ነው።
ለመሆኑ በእውነት ይሄ ጦርነት የአጭር ጊዜ ይሆናል ወይም የመንግስት ህግን የማስከበር እንቅስቃሴ ያሉት በአጭር ጊዜ የሚጠናቀቅ ይሆናል የሚል ጠንካራ እምነት አላችሁ እንዴ? ይሄንን የምለው ህወሓትም ራሱ ቢሆን የተጠናከረ ተዋጊ ኃይል እንዳለው ነው። ኬትም ያገኘው ኬትም ያምጣው፣ ግን በመሳሪያም የተጠናከረ እንደሆነ ነው የሚሰማው።
አዎ፣ እንግዲህ በተለያዩ አጋጣሚዎች በዛሬ 9ኛ ወይም 10ኛ ቀኑ አካባቢ ነው ይሄ ህግን የማስከበር ዘመቻው ከተጀመረ። በጣም በጣም በፈጠነ ሁኔታ የምዕራብ ትግራይ ቀጠና ከዚህ አደገኛ ቡድን ነፃ መሆን ችሏል። በተለያዩ አጋጣሚዎች በተለያዩ አቅጣጫዎችም ተመሳሳይ የሆኑ ህግን የማስከበር እርምጃዎች በመወሰድ ላይ ናቸው። በእኛ አስተሳሰብ፣ በእኛ ዝግጅት መንግስት አስፈላጊ የሆኑ ቅድመ ዝግጅቶችን ከስር ከስር በማድረግ ላይ ይገኛል። ህዝቡም በተለቀቁ ቦታዎች ላይ የሚያሳየው ድጋፍ በጣም ከፍተኛ ነው። እነዚህ ነገሮች ተደማምረው ሲታዩ በትግራይ ያለው የመሸገውን በከፍተኛ ሁኔታ በወንጀል እጁ ያለበትን አካል ይዞ አድኖ ለህግ የማቅረቡ ስራ የተራዘመ ጊዜ የሚወስድ አይደለም፣ በአጭር ጊዜ የሚካሄድ ዘመቻ ነው ተብሎ ነው የሚወሰደው። በመንግስት በኩል አሁን ያለው ዝግጅትም ይሄኑ የሚያመላክተው፣ እየተገኙ ያሉ ውጤቶችም በትክክል ይሄኑ የሚመሰክሩ ናቸው ማለት ነው።
ለመሆኑ ዶክተር ቢቂላ እስካሁን ድረስ የደረሰውን የህይወትና የንብረት ውድመት መጠን ገምግማችኋል? የተጨበጠ ነገር አለዎት?
ይሄ ማወቅ አይቻልም። ቀስ ብሎ እየተጠና እየታወቀ ለህዝብ ይፋ የሚደረግ ነው የሚሆነው።
በዚህ ግጭት ውስጥ የኤርትራ እጅ አለበት ብለው የሚከሱ አሉ። ምንድን ነው ግንኙነታችሁ ከኤርትራ መንግስት ጋር?
ኢትዮጵያ ሉዓላዊ ሀገር ናት። የራሷ ድንበር ያላት፣ የራሷ ስርዓት ያላት፣ በራሷ ህገ መንግስት የምትተዳደር ሀገር ናት። በምንም አይነት መለኪያ በአንድ ሀገር ውስጥ በሚደረግ ህግን የማስከበር ዘመቻ ውስጥ የውጭ ሀገር ጣልቃ ገብነት አያስፈልግም። በውጭ ሀገር በጦርም ሆነ በሌሎች ጉዳዮች በአንድ ሀገር የውስጥ ጉዳይ ላይ የአንድን ሀገር የውስጥ አስተዳደራዊና ህጋዊ ጉዳይ ውስጥ ጣልቃ እንዲገባ አይጠበቅም። በዚህ ሂደት ላረጋግጥልህ የምፈልገው ነገር የኤርትራ መንግስት የሰራዊቱም የመንግስቱም በምንም አይነት መንገድ የጣልቃ ገብነት አዝማሚያም ሆነ ዝግጁነቱ አለመኖሩን ማረጋገጥ እንወዳለሁ።
በሌላ በኩል ያነሱልኝ ጊዜያዊ አስተዳደር በየቦታው የማቋቋም ነገር አለና የዚህ ጊዜያዊ አስተዳደር ህጋዊነትና ቅቡልነት ምን ያህል ይሆናል? በህዝብ ውስጥ በኩል የሚመጡት ሹማምንት ምን ያህል ተቀባይነትን ያገኛሉ? ይሄንንስ ገምግማችኋል? ከህዝቡ ጋር ተነጋግራችኋል በቀጥታ?
አዎ፣ እንግዲህ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት በትግራይ ክልል ጊዜያዊ አስተዳደር ይቋቋማል ሲባል ለትግራይ ህዝብ የሚሆነውን መንግስት የሚያቋቁመው የራሱ የትግራይ ህዝብ ነው። የትግራይ ህዝብ ደግሞ የሚሆነውን መንግስት የሚያቋቁመው ነጻ፣ ዴሞክራሲያዊና ፍትሃዊ የሆነ ምርጫ በማድረግ ነው። ያ ምርጫ እስከሚካሄድበት ጊዜ ድረስ እየተደረጉ ያሉትን የህግ ማስከበር እርምጃዎች ተከትሎ የትግራይ አካባቢዎችን የዕለት ተዕለት አገልግሎት የሚያከናውን እንዲሁም ደግሞ አስተዳደራዊ ነገሮችን ከስር ከስር የሚያከናውን አካል በማስፈለጉ ምክንያት ነው እንጂ በትግራይ ህዝብ የሚሆነው መንግስት ራሱ የትግራይ ህዝብ ነፃ ምርጫ በሚዘጋጅበት ጊዜ የሚመርጠው ይሆናል። ይሄኛው ጊዜያዊ አስተዳደር ብቻ ነው ማለት ነው።
ይሄ ጫና የበረታ ከሄደ ምናልባት ውሃት ላይ ከግንባር ውጊያ ወደ ሽምቅ ውጊያ ሊዞር ይችላል የሚል ሐሳብ ያንጸባረቁ የዓለም አቀፍ ተቋማት ተንታኞች አሉ። ለምሳሌ ICG ወይም ቀደም የተቀስኩትን የግጭቶች መፍትሄ አፈላላጊ ቡድንን መጥቀስ ይችላልውና በዚህ በኩልስ ምን አይነት ሐሳብ አላችሁ እናንተ?
በጣም ትክክል ነው። ይሄ ቆንጆ ጥያቄ ነው ያነሳው። ከአራት ቀናት በፊት ማይካድራ ላይ የሆነው ነገር ይሄን የሚያሳይ ነው። በሰሜን ምዕራብ ትግራይ ማይካድራ በሚባል ቦታ ላይ የተደረገው ባህሪ፣ በተለይ ሉግዲ በሚባል ቦታ ላይ ይሄ ኃይል በመከላከያ ጦሩ ከተሸነፈ በኋላ ወደ ከተማ በመግባት ለብሶ የነበረውን ወታደራዊ ዩኒፎርም በመቀየርና ሲቪል በመልበስ በሰላማዊ ዜጎች መንደር ውስጥ በመግባት ነው ሰዎችን በማንነታቸው ለይቶ ከትግርኛ ተናጋሪ ውጭ የሆኑትን ሰዎች በስለት አርዶ ገላቸውን መንገድ ላይ በትኖ የሄደው። ስለዚህ ይሄ ኃይል እንደ ሶስተኛ አማራጭ የሚጠቀመው ዜጎችን በከፍተኛ ሁኔታ የማጥቃት፣ ሽብር የመንዛት፣ ከተማ ውስጥ የተለያዩ አደጋዎችን የማድረስ እና መንግስት ተረጋግቶ ኢኮኖሚያዊና ማህበራዊ ስራዎችን እንዳይሰራ የማድረግ አዝማሚያ ስላለው አሁን አዲስ አበባ ላይ የሚታየው በፍተሻ እየተገኙ ያሉ ጦር መሳሪያዎች እስከ መካከለኛ ጦር መሳሪያዎች ድረስ እስከ ፈንጂዎች እና ቦምቦች ድረስ ከግለሰቦች ቤቶች ጭምር እየተገኙ ስለሆነ በከፍተኛ ሁኔታ ይሄ ኃይል ተሸንፎ ወደ ሽምቅ ውጊያና ወደ አሸባሪነት እንዳይሸጋገር ከፍተኛ ጥረት እየተደረገ ነው። በዚህ ሁኔታ በተለያዩ የከተማው አካባቢዎችን በሀገሪቱ በሚገኙ የከተማይቱ አካባቢዎች ይሄን ኃይል የማምከንና ተሸንፎ ወዳልተገባ የሽብር ተግባር እንዳይሸጋገር የሚያደርጉ በየቦታው ህግን የማስከበርና ወንጀልን ቀድሞ የመከላከል ስራዎች በተቀናጀ ሁኔታ እየተከናወኑ ነው። ወደፊትም መከናወን አለባቸው የሚል እምነት አለኝ። ዜጎችን በዚህ ሂደት አካባቢያቸውን በመጠበቅና የተለዩ አዝማሚያዎችና እንቅስቃሴዎች በሚኖሩበት ጊዜ ለህግ አስከባሪ አካላት በመጠቆም አሸባሪ የሆኑ አዝማሚያዎችና እንቅስቃሴዎችን የመፍታት ስራ ላይ መሳተፍ አለባቸው እንጂ ያነሳው ትክክል ነው፣ ወደ አሸባሪና ወደ አጥፊ ቡድንነት ሊሸጋገር ይችላል።
ዶክተር ቢቂላ፣ የተለያዩ ድርጅቶች እርስዎም ያነሱልኝን የማይካድራን ሁኔታ አስመልክቶ መግለጫ ያወጣውን አምነስቲ ኢንተርናሽናልን ጨምሮ በምድር ላይ ያሉ ሁኔታዎችን በትክክል ለመከታተል የሚያመች ነገር እንደሌለ፣ መገናኛዎች መቋረጣቸውም ያለውን ሁኔታ ሙሉውን ገጽታ ለማግኘት አስቸጋሪ እንደሆነ እየገለጹ ነው ያሉት። እናንተ ሁኔታዎች ግልጽ እንዲሆኑ፣ ሌሎችም ማየት እንዲችሉ፣ በቅርበት መከታተል እንዲችሉ የምታደርጉት ጥረት የምታመቻቹት ሁኔታ አለ? ለእነዚህ ዓለም አቀፍ ተቋማትም ይሁን ለሌሎች መንግስታት የምታደርሱባቸው መንገዶች ወይም እነሱ ገብተው እንዲያዩ የምታደርጉባቸው ሁኔታዎች አሉ? ግልጽነታችሁ እስከ ምንድን ነው?
አዎ፣ እንግዲህ በጣም ቆንጆ ጥያቄ ነው ያነሳኸው። በማይካድራ የሆነው ነገር በተለያየ አጋጣሚም ለመስማት እንደምንሞክረው ሪፖርቶች በቀን በቀን እየመጡ ነው። የጦር ወንጀል ተደርጎ ሊጠቀስ የሚችል ተግባር በመሆኑ ምክንያት ከትናንትና ወዲያ ከተለያየ ቦታ የተውጣጡ የውጭ ሀገር ጋዜጠኞች ቦታውን ሄዶ የሚመለከቱበትና በገለልተኛ ሁኔታ ወገንተኛ ባልሆነ ሁኔታ ህብረተሰቡንም አናግረው የተለያዩ የህብረተሰብ ክፍሎችን መረጃ ሰብስበው እዛ አካባቢ የተከሰተውን ነገር የሟች ቤተሰቦችንም ሆነ ሌሎች የመረጃ ምንጮችን ተጠቅመው መሬት ላይ ያለውን እውነታ እንዲዘግቡ የሚል ውሳኔ ወስነናል። አሁን በቅርብ ያ ነገር ይሳካል ብዬ አምናለሁ። የተለያዩ አገር ጋዜጠኞች ፕሮፌሽናሊ ኒውትራል ሆነው ሄደው ይሄን ጉዳይ ዘግበው መሬት ላይ ያለውን እውነታ ይዘው መጥተው ለዓለም አቀፉ ማህበረሰብ እንደሚያሳውቁ ተስፋ አደርጋለሁ። በዚያ መንገድ በእኛ በኩል ዝግጁነትም አለ፣ እቅዱም አለ ማለት ነው። በቅርቡ እናደርገዋለን። ይሄ
እንግዲህ ህወሓት አድርሷቸዋል የሚባሉ ጉዳቶችን ብቻ ሳይሆን እናንተስ ራሳችሁ የምታካሄዷቸውን እንቅስቃሴዎች የመከላከያ ኃይሉ ድብደባ ፈጽሞባቸዋል የሚባሉ አካባቢዎችን ወይም ደግሞ በሲቪሎች ላይ ጉዳት አድርሷል ኃይሉ የሚባሉ አካባቢዎች ላይ እነዚህ የተለያዩ አካላት ጋዜጠኞችም፣ ዓለም አቀፍ ድርጅቶችም፣ የውጭ መንግስታት ተጠሪዎችም ገብተው እንዳይወስ ታደርጋላችሁ? ትፈቅዳላችሁ?
ምንም ጥያቄ የለውም። በዚህ ህግን በማስከበር ሂደት ውስጥ በተለያየ አጋጣሚ ሊፈጠሩ የሚችሉ ችግሮች ካሉ የሚከፈቱ አካባቢዎች ለህዝቡ ነፃ እየሆኑ ነው የሚሄዱት። ስለዚህ በዛ አጋጣሚ ወደፊት የትኞቹን ጋዜጠኞች ዓለም አቀፍ ማህበረሰቡም አክሰስ ኖሮት እዚህ አካባቢ የተከናወነው ምንድን ነው፣ የደረሰው ጉዳትስ ምንድን ነው፣ በተዘፉት ጉዳቶች ተጠያቂ ኃላፊነት የሚወስደው ማን ነው የሚለውን በግል እየታወቀ ዓለም አቀፉ ማህበረሰብም እውነታውን እየተረዳ የሚሄድበት ስርዓት ይዘረጋል የሚል እምነት አለኝ። መንግስትም በዛ መንገድ ቁርጠኛ ነው። ይህም ደግሞ እየተደረገ ያለው ህግን የማስከበር ዘመቻ በተጠናቀቀ ወቅት እንዲሁም በተከፈቱ አካባቢዎች ሁሉ ያለውን እውነታ ዓለም አቀፉ ማህበረሰብ እያወቀው እንዲሄድ የማድረግ ከፍተኛ ቁርጠኝነት አለ በመንግስት በኩል።
እንግዲህ እንዲህ አይነት ሁኔታ ያለው ሰሜኑ በኩል ብቻ ሳይሆን በምዕራብም እንዲሁ እንቅስቃሴ እንዳለ ይታወቃል። የጸጥታ መደፍረስ አለ። እዛስ ያለው ሁኔታ ምን ይመስላል? አሁን ዶክተር ቢቄላ
እንግዲህ ኢትዮጵያ ውስጥ ያለው ትልቁ ፈተና የጽንፈኝነት ፈተና ነው። የኔ ወገን ብቻ ይቅደም፣ የኔ ብሔር ብቻ ይቅደም የሚል ባለፉት 27 ዓመታት አገራዊ ስዕል ላይ አብሮነት ላይ ቢግ ፒክቸር ላይ እየሰራን ባለመምጣታችን ምክንያት ኢትዮጵያ ውስጥ የኔ ብሔር የኔ ወገን የሚል ነገር እየገነገነ መጥቶ ነው። በምዕራብ ኢትዮጵያ የምታየውም ከኦነግ ሸኔ ጋር ተገናኝቶ ያለውም ደምን የማፋሰስ ወንድምን የመግደል ሌሎችን በማንነት ለይቶ ጥቃት የመሰንዘር ተግባራት የሚታዩት በዚህ ሂደት ውስጥም በዋና አቀነባባሪነትና ተባባሪነት ራሱ የውሃት ውስጥ ያለው ጁንታ ቡድን አለበት። በምዕራብ ያለው ሁኔታ እየተስተካከለ ይመጣል የሚል እምነት አለን። የእቅዱ ማዕከል የስትራቴጂው ማዕከልና የትጥቅና ትንቁ ማዕከል የሆነው የህወሓት ቡድን እየተመታ በሚሄድበት ወቅት በምዕራብ ኢትዮጵያ ያለውን ነገር በዚያው ልክ እየተስተካከለ ይመጣል የሚል እምነት አለን። ብዙ ሰዎች እየተማረኩ ነው። ብዙ ሰዎች ተይዘው ወደ ህግ ሊቀርቡ እየተደረገ ነው። በትግራይ ክልል እየተከናወነ ካለው ህግን የማስከበር ዘመቻ ጎን ለጎን ምዕራብ ኢትዮጵያ ያለውን ሁኔታ በዛው ልክ እየተሻሻለ ይመጣል የሚል ትልቅ እምነት ነው ያለን።
ከዚህ በፊት በተለይ በምዕራብ አካባቢ ባሉ ቦታዎች ላይ ይፈጸሙ ለነበሩ ሁኔታዎች መንግስትን የሚከሱ አሉ። እጅግ በጣም ለዘብተኛ ሆኗል ወይም ደግሞ የመንግስትነት ባህሪ ባለማሳየቱ ቅድም የሚሉትን ህግን የማስከበር ዜጎችን የመጠበቅ ኃላፊነቱን ባለመወጣቱ ነው የደረሰው ያ ሁሉ እያሉ በተደጋጋሚ የሚከሱ ወገኖች አሉ። ለመሆኑ የዶክተር አብይ መንግስት ኃላፊነት ይወስዳል እንደዚህ ሁኔታዎች ለእንዲህ አይነት አደጋዎች?
አዎ፣ እንግዲህ ይሄን በተደጋጋሚ እኛ ውስጥ በተለይ በራሱ በአመራር ውስጥ በተደጋጋሚ ሲነሳ የነበረ ጉዳይ ነው። በመጀመሪያ ለሀገራችን የዴሞክራሲ ስርዓት ግንባታ በየትኛውም የዓለም ኮርነር ያላችሁ ተፎካካሪ ፓርቲዎች ኑ እና በጋራ እንስራ ሲባል ከመጡ ፓርቲዎች ውስጥ አንዱ ትጥቅ ይዞ ጫካ የነበረ ፓርቲ ጭምር ነው ሀገር እንዲገባ የተደረገው። በአጋጣሚ በሰላም ትጥቅ ፈቶ መግባቱን ትቶ ከነትጥቁ ጫካ ከገባው ቡድን ውስጥ አንዱ አሁን በምዕራብ ኢትዮጵያ የሚታየው ከኦነግ ሸኔ ጋር ተያይዞ ያለው ቡድን ነው። ይህም ቡድን በተደጋጋሚ ህዝብ ውስጥ በሚንቀሳቀስበት ወቅት ከዚህ በፊት የትግል አርማዬ ነው ብሎ ይከተለው የነበረ በመሆኑ በተለይ ደግሞ በኦሮሞ ህዝብ ዘንድ የትግል ኢንስቲቱሽን ተደርጎ ይቆጠር የነበረ በመሆኑ ልክ እንደመጣ እርምጃ መውሰዱ ላይ ማተኮር አልነበረም አስፈላጊ የነበረው። ውይይቶች ላይ ቅድሚያ መስጠት፣ እንደገና ማግባባት ላይ ቅድሚያ መስጠት፣ ይሄ ቡድን በሰላማዊ መንገድ ችግር እንዲፈታና በሰላማዊ የፖለቲካ ትግል ስልጣን መያዝ የሚችልበት ሁኔታ እንዲመቻችለት ሰላማዊ የሆነውን መንገድ ለመክፈት በተደረገው ጥረት ውስጥ መዘናጋት ታይቷል ቢባል ማጋነን አይሆንም። በተወሰነ መልኩ ይህም ቡድን ወዲያው እርምጃ ቢወሰድ ኖሮ ምዕራብ ኢትዮጵያ ካለው ማህበረሰብ ጋር የመጋጨት ሁኔታ ይፈጠር ነበረ። አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት እየሆነ ሲሄድ ግን ህዝቡን የራሱን ህዝብ ደም ማፍሰስ ሲጀምር፣ መዝረፍ ሲጀምር፣ አስገድዶ መድፈር ሲጀምር፣ ከገደለ በኋላ አስክሬን ማቃጠል ሲጀምር፣ በከፍተኛ ሁኔታ ሰብአዊ መብቶችን መጣስ ሲጀምር፣ ሰውን በቆሙ ቆዳውን መግፈፍ ሲጀምር፣ ራሱ ህዝቡ ሰላማዊ ሰልፍ እየወጣ በከፍተኛ ሁኔታ ማውገዝና ይህም ቡድን ከላያችን ላይ አደባት ገዙ ማለት ጀመረ። በዚህ ጊዜ ነው መንግስት ራሱ በፊት የወደው የነበረው ህዝብ አሁን ይህን ሰው በላ ቡድን ራሱ ህዝቡ ማውገዝ በመጀመሩ ምክንያት ጣልቃ መግባት የጀመረው እንጂ በዛ ምክንያት የተፈጠረ ሆደ ሰፊነት ነው። በሆደ ሰፊነት ውስጥ ደግሞ የተከፈለ ዋጋ አለ። ይህን የተከተለውን ዋጋ መካድ አይቻልም።
ዶክተር ቢቂላ፣ የሰብአዊ መብቶች ጥበቃ በእንደዚህ አይነት ሁኔታ ውስጥ ብዙ ጊዜ ቀድሞ አደጋ ላይ የሚወድቅ ነው እና በሀገር ውስጥ ያሉ መገናኛ ብዙሃን ተቋማት እና ተፎካካሪ ፓርቲዎችም ጭምር ያለመሸማቀቅ እንዲሰሩና ሊጋለጡ የሚገባቸው የመብት ረገጣዎችም ካሉ ማጋለጥ እንዲችሉ መንግስት የሚያደርገው ድጋፍ አለ? ያለው ዝግጁነት አለ ያለማሸማቀቅ እና ያለማስፈራራት መንገድን መከተል?
በእርግጠኝነት የማረጋግጥልህ ነገር ቢኖር ኢትዮጵያ ውስጥ ዴሞክራሲ በትክክል እንዲመጣ ካስፈለገ እውነትን በእውነትነቱ መዘገብ መቻል አለበት። አሁን ጋዜጠኞቻችን የሰብአዊ መብት ተሟጋቾቻችን አክቲቪስቶቻችን በሰላም ተንቀሳቅሰው መሬት ላይ ያለውን እውነት ለመዘገብ የሚከለክላቸው ምንም ነገር የለም። ችግሩ ብዙዎቹ ጋዜጠኛ ብለን የምንጠቀማቸው በአንድ እጃቸው የጋዜጠኝነትን ፕሮፌሽን በሌላ እጃቸው የፖለቲካ ተልእኮ ይዘው የሚንቀሳቀሱ ከሆነ በጣም አስቸጋሪ ነው የሚሆነው። ሰብአዊ መብት ተሟጋቾችን የሰብአዊ መብት ተሟጋችነት ስታንዳርድን ለክተው በዛ ስታንዳርድ መልክ ለሰብአዊ መብት መሟገትን በሰብአዊ መብት መስራትን ብቻ መሰረት አድርጎ የሚሰሩ ከሆነ ራሱ ተጠቃሚው ፍርሃቱ ነው፣ ህዝቡ ነው የሚጠቀመው። ስለዚህ አክቲቪስቶቻችንን፣ ጋዜጠኞቻችንን፣ የሰብአዊ መብት ተሟጋቾቻችንን እውነት ላይ ያለችውን የሰው ልጅን እውነታ ለመዘገብ የሚንቀሳቀሱ ከሆነ መንግስት ግማሽ መንገድ ሄዶ ይቀበላቸዋል። የአንድን ፖለቲካን ከፕሮፌሽን ጋር የማይቀላቀሉ ከሆነ ፖለቲካን ከጋዜጠኝነት ጋር ፖለቲካን ከሰብአዊ መብት ትግል ጋር የማይቀላቀሉ ከሆነና ፕሮፌሽናል ኒውትራሊቲን ጠብቆ የሚሰሩ ቡድኖችን መንግስት መደገፍ ማበረታታትና በዲሞክራሲ ስርዓት ግንባታው እነዚህን አካላት እንደ ግብአት መጠቀም ነው ያለበት። ይህን ይሰራል የሚል ቁርጠኝነትም አለን። እኔም በግሌ እንደዚህ አይነት እምነት ነው ያለኝ።
መቼም በእንደዚህ አይነት ሁኔታ ውስጥ ብዙዎች እየሰጉ ያሉበት አንድ ጉዳይ ዶክተር ቢቂላ፣ ይሄ ሁኔታ ወደ እርስ በርስ ጦርነት እንዳይዘልቅ ነው ትልቁ ፍርሃት፣ ትልቁ ስጋት። እንዲህ አይነት ሁኔታ ደግሞ የሚፈጠረው ምናልባት ግጭቶች የህዝብ ለህዝብ ግጭቶች ሆነው ከታዩ ወይም ከተወሰዱ ነው። ምንድን ነው ለመሆኑ የምታደርጉት ጥንቃቄ በዚህ በኩል? ይሄ ስጋት የላችሁም እናንተ?
እንግዲህ ይሄ ህግን የማስከበር እርምጃ እየተወሰደ ባለበት ወቅት በተመሳሳይ ሰዓት በጣም ሰፊ የሆነ የህዝብ ውይይት እየተደረገ ነው። እነዚህ የህዝብ ውይይቶች በሁሉም የሀገሪቱ ክፍሎች ነው እየተወሰዱ ያሉ። አንደኛ ይሄ በህወሀት ውስጥ መሽጎ በጣት የሚቆጠር ቡድን የሰራው የኢኮኖሚ በደል፣ የኢኮኖሚ ወንጀል፣ የፖለቲካ ወንጀል፣ የሰብአዊ መብት ጥሰትና ህገ መንግስታዊ ስርዓቱን የመጣትና አገር የማፈራረስ ተግባር የተወሰኑ ቡድኖች ተግባር እንጂ ሄዶ አንድ ብሔር ውስጥ በመደበቅ የራሱን ወንጀል ብሔሩ ጋር የማላከት ተግባር እንዳይኖር ሰፊ የህዝብ ውይይት እየተደረገ ነው። ይሄ የህዝብ ውይይት ውጤታማ እየሆነ ነው። በብዙ ቦታዎች ላይ ብዙ ቦታዎች የትግራይ ተወላጆችን ጭምር እኛ ባልበላ ነው ባላጠፋ ነው እነዚህ ከሃዲዎችና ወንጀለኞች ባጠፉት ጥፋት የእኛ ስም ሊጠራ አይገባም ብሎ ራሱን ነጥሎ እያወጣ ነው። እንደዚህ አይነት ተግባራት በሚኖሩበት ጊዜ ወንጀለኛን በወንጀሉ ለይቶ በወንጀሉ አባሪ ተባባሪ የሆኑ አካላትን ለህግ ማቅረብ እና ህዝብን ደግሞ እንደ ህዝብ ማክበር ተገቢ ነው። በዚህ ሂደቱ በጣም በርካታ ቦታ ላይ በጎ ምላሾች እየታዩ ነው። ህዝቡ ወንድማማች ነው፣ በባህሪው ይዋደዳል፣ ይረዳዳል፣ የተጋባ ነው፣ በደም ሁሉ የተሳሰረ ነው። በዚህ ምክንያት በቀላሉ ወደ እርስ በርስ ጦርነት ይሄዳል የሚል እምነት የለንም። ይህን ደግሞ የሚሰሩ የህዝቡ ውይይቶች በተደጋጋሚ የሚሰሩ ከሆነ ወንጀለኞችና ህዝብን እንደ ህዝብ ደግሞ አብሮነቱንና የጋራ ኑሮ ማስቀጠል ላይ ቤት ተቀን መሰራት አለበት ብዬ አምናለሁ። መንግስት ይህም ልዩ እቅድ አውጥተው እየሰራ መሆኑን ነው ላረጋግጥልህም ወደው።
ሌላው ጥያቄ ዶክተር ቢቂላ፣ እስር ቤት ያሉ የፖለቲካ መሪዎችና አክቲቪስቶች አሉ፣ በፖለቲካ ምክንያት የተያዙ ናቸው። የእነሱም እስር ቤት መሆን በእርግጥ በህግ የተያዘ ጉዳይ ነው ይገባኛል፣ ግን የእነሱ እስር ቤት መሆን እና የሚነሳው ምክንያት ለውጥረቶች መባባስ፣ ላለመተማመን ምክንያት እየሆኑ ናቸው ይባላል። ትገመግማላችሁ ይህንን ሁኔታ? በቅርብ ትመለከታላችሁ ወይስ ሰዎች ከታሰሩ በኋላ በወጡበት ይውጡ ነው የሚባለው?
እንግዲህ በተደጋጋሚ ኢትዮጵያ ውስጥ ያለው የፖለቲካ ፈተና የብሔር ነጋዴነት ፈተና ነው። የብሔር ነጋዴነቱ ፈተና መገለጫ ወንጀለኛ ወንጀል ይሰራና ጥፋት ያጠፋና ይዘርፍና ሰው ይገልና በተለያዩ ወንጀሎች ውስጥ ይጨማለቅና የብሔሩን ስም ይጠራል ወይም ሄዶ ብሔር ውስጥ ይደበቃል። ከዛ በኋላ ኒውትራል በሆነ መንገድ ጥፋተኛን በጥፋቱ ነጥሎ ለመጠየቅ ችግር ይሆናል። ኢትዮጵያ ውስጥ እያጋጠመ ያለው ይሄ ነው። ባለፉት 3 ዓመታት ኢትዮጵያ ውስጥ ጠቅላይ ሚኒስትር ላይ እኮ ቦምብ ተወርውሯል። የአንድ ክልል ፕሬዚዳንትን ጨምሮ ስራ አስፈጻሚ ኮሚቴ አባላት ላይ እኮ በጠራራ ግድያ ተፈጽሟል። ህዝብ እንደ አይኑ ብሌን በሚያየው አርቲስት ላይ ግድያ ተፈጽሟል። የአንድ ሀገር ጦር ኤታማጆር ሹም ላይ ግድያ ተፈጽሟል። በጣም በርካታ ቦታ ላይ ንጹሃን ዜጎች ደማቸው ፈሷል። ንብረት ወድሟል። ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ቀውስ ደርሷል። ከዚህ ሁሉ ጀርባ ሰው አለ። እነዚህ ሰዎች የህግ ስርዓቱ የሚጠረጥራቸው ከሆነና ለህግ የሚያቀርባቸው ከሆነ እኛ ይሄን ስራ ለህግ ስርዓቱ ትተን ፍርድ ቤታችን ሸክም ነፃ እንዲሆኑ በነፃነት እንዲሰሩ ፍርድ ቤት፣ ፖሊስና አቃቤ ህግ ወንጀለኛን የመመርመር ለህግ የማቅረብ በጥፋቱ ልክ በማስረጃው ጥፋት ለጥፋቱ ፍትህ እንዲያገኝ ማድረጉ ላይ ትኩረት አድርገን መስራትና የፍርድ ቤት ሂደቱ ደግሞ ፈጣንና ቀልጣፋ ኒውትራል እንዲሆን እዛ ላይ መስራት ላይ ማተኮር አለብን እንጂ እነዚህ ሰዎች እስር ቤት ካሉ ሰላማዊ ሰልፍ ይኖራል፣ እነዚህ ሰዎች እስር ቤት ካሉ ዲሞክራሲ ይጎዳል፣ እነዚህ ሰዎች እስር ቤት ካሉ የራሳቸው ብሔር ይፈነቅልና ይወጣል የሚል ስጋት ውስጥ መግባቱ አገሪቱን የሚያሸማቀቅ እና ሊገነባ የታሰበውን የዲሞክራሲ ስርዓትም ወደኋላ የሚመልስ ነው። የህግና ስርዓት ጉዳይ የህግና የስርዓት ነው። ፖለቲካ ደግሞ ፖለቲካ ነው። ስለዚህ ሰዎች የፈለጉትን ወንጀል ሰርተው ጥፋት ከፈጸሙ በኋላ በፖለቲካ ማሳበብ፣ በብሔራቸው ማሳበብ፣ በሃይማኖታቸው ማሳበብ ተገቢ አይደለም፣ ይሄ ስታንዳርድም አይደለም፣ ከዚህ መውጣት አለብን የሚል እምነት አለን። በዚህ ደረጃ ህዝብንም እያወያየን ነው። አሁን ይሄ ጉዳይ ብዙ ቦታዎች ላይ እየረጠበ ነው ያለው። ስለዚህ በእውቀት የህግ ስርዓትን በመዘርጋት ኢንስቲትዩሽናል ዴቨሎፕመንት ላይ በመስራት ከእንደዚህ አይነት አባዜ መውጣት ይገባል። ትልቅ ፈተና ነው። ማንኛውም ጥፋተኛ ብሔሩ ጉያውት መደበቅ ይፈልጋል። ከዚህ መውጣት ይገባናል የሚል እምነት አለኝ።
ኢህአዴግ ከስሞ አሁን ገዢ የሆነው ብልጽግና ሲመሰረት ጭፍለቃ እያካሄደ ነው፣ አሃዳዊ የሆነ ነው፣ ከአሃዳውያን ጋር ነው እየሰራ ያለው፣ የኢትዮጵያ ብሔሮች ብሔረሰቦች መብቶች አደጋ ላይ እየወደቁ ነው የሚሉ ክሶች ወቀሳዎችም አሉ። ብልጽግና ፓርቲ ይህንን እንዴት ነው የሚያየው?
እውነት ለመናገር ኢትዮጵያ ውስጥ ኢትዮጵያ ህብረ ብሔራዊ ፌዴራሊዝምን የምትከተል ሀገር ናት። ህብረ ብሔራዊ ፌዴራሊዝሙ ባለፉት 27 ከነ ውስንነትም ቢሆን ይህን ሀገር እዚህ ያደርሶታል። ስለዚህ በህገ መንግስት የተመለሰ ነገር እንዲሁ ፓርቲ ስለተመሰረተ ብቻ የሚመለስ ነገር አይደለም። ሀገሪቷ ውስጥ ከ80 በላይ ብሔር ብሔረሰቦች በመኖራቸው ምክንያት በርካታ የቋንቋ፣ የባህል፣ የማንነት ልዩነቶች በመኖራቸው ምክንያት ይህን ሊያንጸባርቅ የሚችል የፌዴራል ስርዓት ተዘርግቶ ስራ ላይ ቆይቷል። ይህን ወደኋላ ለመመለስ አይቻልም። ይልቁንም ባለፉት 27 ዓመታት ይሄ በማንነት ላይ በህብረ ብሔራዊ ፌዴራሊዝሙን በመገንባት ሂደት ብሔሮች የራሳቸውን ቋንቋ፣ የራሳቸውን ባህል፣ የራሳቸውን ማንነት እንዲያሳድጉ እና በአካባቢያቸው ራሳቸውን እንዲያስተዳድሩ የተሰራው ስራ መልካም ሆኖ በተቃራኒ ጎን ደግሞ ኢትዮጵያዊ የሚባል ስዕል፣ የጋራ ማንነት፣ አብሮነት የሚያስተሳስረንና የሁላችንም የሆነ ማንነት ደግሞ ባለመገንባታችን ምክንያት ነው። አሁን ሁሉም ሰው የብሔር ጉያ ውስጥ የብሔር ኪስ ውስጥ ገብቶ ኢትዮጵያዊ ስዕል ማየት አቅቶት፣ አንዱ የሌላውን ቋንቋ የሌላውን ባህል ማየት አቅቶት፣ አንዱ ሌላውን የጎሪጥ የሚተያየ ጠላት የሚተያየው ነገር የመጣው በዛ ምክንያት ነው የሚል እምነት አለን። ስለዚህ በአንድ በኩል ባለፉት 27 ዓመት ሲጓዝ የነበረው ሰዎች ብሔሮች በአካባቢያቸው ራሳቸውን የማስተዳደር፣ መንግስት የመመስረት፣ ቋንቋቸውን የማሳደግ፣ ባህላቸውን የማሳደግ ነገር የሚቀጥል ነው የሚሆነው። ህገ መንግስታዊ ምላሽ ያገኘ ጉዳይ ነው። ይልቁንም እሱ እንደተጠበቀ ሆኖ ሳይነካ ማንነታችንና ብዝሃነታችንን ሜንቴን ባደረገ ሁኔታ ኢትዮጵያዊ የጋራ እሴት ላይ መገንባት ላይ ትኩረት አድርገን እንሰራለን። ስለዚህ አህዳዊነት የሚባል ነገር አይሰራም። መጨፍለቅ የሚባል ነገር አይሰራም። እሱ ህገ መንግስታዊ ምላሽ ያገኘ ጉዳይ ነው። የጋራ ኢትዮጵያን እንደ ከምስራቅ አፍሪካ የጋራ ማንነት ያላት ጠንካራ የሁሉም የሆነች ሁሉም የሚታሰብባት ሁሉም የሚጠቀምባት የጋራ ጠንካራ አገር መገንባት ስራ ላይ ግን ሁሉም ብሔሮች ተረባርበው የሚሰሩባት ነው የሚሆነው እንጂ መጨፍለቅ የሚባለው የፖለቲካ የጽንፈኞች ፕሮፓጋንዳ መሳሪያ ነች እሷ።
ዶክተር ቢቂላ እስቲ አንድ ጥያቄ ደግሞ ላንሳ። የብዙ ኢትዮጵያውያን ስጋት የሆነ የዓለምም ስጋትና ትኩረት የሆነ አንድ ጥያቄ ላንሳ። በዚህ ሁኔታ ውስጥ አሳዛኝ በሆነ ሁኔታ እንግዲህ ሀገሪቱ አሁን ወዳለችበት ሁኔታ ገብታ እንዲህ ትገኛለች። ግን የህዳሴ ግድብና ሌሎችም የልማት ተቋማት ጉዳይ ብዙዎችን ያሰጋሉ። ምናልባት ትኩረቱ ወደዚህ ግጭት ሁኔታ ዞሮ በዛ በኩል ያለው ሁኔታ ምን ይመስላል የሚሉ ጥያቄዎች የሚያነሱ ሰዎች አሉ። እና ምንድን ነው የሚደረገው ከደህንነትም ከስራውም ወደፊት መግፋት አኳያ?
አዎ እንግዲህ ኢትዮጵያ ስትራቴጂካሊ እዚህ ምስራቅ አፍሪካ ላይ በጣም ለምለም መሬት ያላት፣ ትላልቅ ወንዞች ያሏት በመሆኑ ምክንያት በተለያየ ሁኔታ ለውጭ ኃይሎች ትኩረት የምትስብ ሀገር መሆኗ ይታወቃል። በተለይም ደግሞ ባለፉት 10 ዓመታት የአባይ ግድብን ለህዝቡ ልማት እንዲውል በሚደረገው ጥረት ውስጥ የአባይ ግድብ መገደብ መጀመሩና የህዳሴ ግድብ እዚህ ላይ መድረሱ በልዩ ሁኔታ የተለያዩ መንግስታትን በተለይ ደግሞ የግብፅን መንግስት አላስደሰተም። በዚህ ሁኔታ የግብፅ መንግስት እንደዚህ አይነቱ ጉዳይ ሀገር ውስጥ በሚያጋጥምበት ጊዜ ክፍተት አገኛለሁ የሚል ሀሳብ ሊኖረው እንደሚችል እገምታለሁ። ነገር ግን በመከላከያ ሰራዊታችን ላይ ጥቃት ተዘንዝሮ የአጠፋ እርምጃ የማስተካከያ እርምጃ መወሰዱም ሆነ በዚህ አጋጣሚ የተከፈተው አገራዊ አንድነት ህዳሴ ግድብንም ለመጠበቅ ተጨማሪ ኃይልና ተጨማሪ አንድነት ኃይል ሆኖ ያገለግላል የሚል እምነት አለን። በአንድ በኩል የህዳሴ ግድብ ለአንድ ሰከንድ የሚቆምበት አጋጣሚ የለም። ስለዚህ ግድቡ በተያዘለት ጊዜ ሰሌዳ እየሄደ ነው ያለው። የመከላከያ ሰራዊታችንና ሌሎች ጸጥታ ኃይሎቻችን በትግራይ ክልል መሽጎ የሚገኘውን አጥቂ ቡድን ወደ ህግ ለማቅረብ በሚያደርጉት ስራ ውስጥ ለአንድ ሰከንድም ቢሆን በህዳሴ ግድብ ዙሪያ የሚደረገው ጥበቃ መዘናጋት እንዳይኖር ከፍተኛ ጥረት እየተደረጉ ነው። እንዲያውም በዚያ አካባቢ የሚደረገው ኦፕሬሽን ኃይል በማሰባሰብ የህዳሴ ግድብ ጥበቃንን ማጠናከር እና በትግራይ ክልል መሽጎ የሚገኘውን ቡድን ለህግ የማቅረብ ሂደቱም ሳይመልቲኔስሊ በተመሳሳይ ሁኔታ እንዲሁም በተቀናጀ ሁኔታ መስራቱ እንደቀጠለ ነው የሚሆነው ማለት ነው። ኢትዮጵያውያንም አንድ አድርጓቸዋል። አንድ ልብ አንድ ሀሳብ እንዲሆኑ አድርጓቸዋል። የጸጥታ ኃይላችንም የህዳሴ ግድብና ህግ የማስከበሩን ጉዳይ አቀናጅቶ እንዲሰራ ኃይል የማሰባሰብና ግብዓት የመሆን ስራ ነው የሚሰራው እንጂ ምንም ስጋት ሊገባን የሚገባ ነገር አይደለም። ህዳሴ ግድብ ደህንነቱ ይጠበቃል፣ በወቅቱ ይጠናቀቃል የሚል እምነትና ቁርጠኝነት ነው ያለን።
ከሱዳንና ከግብጽ ጋር ስምምነት ላይ ይደረሳል።
ውይይቱ እንግዲህ የህዳሴ ግድብን በተመለከተ ማንኛውም አይነት ልዩነት በጠረጴዛ ዙሪያ ውይይት መፈታት አለበት የሚል አቋም ነው ከመጀመሪያ ጀምሮ የኢትዮጵያ መንግስት የሚያራምደው። ይሄ ውይይት ቀጥሏል። ገባ ወጣ የማለት ባህሪ ያለው በተለያዩ ቴክኒካል ባህሪያት፣ በተለይም ደግሞ ግብጽ እንደዚህ አይነት ታክቲኮችን በመጠቀም ገባ ወጣ እንዲልና በድርድሩ በሰላማዊ ሁኔታ መጠናቀቁ ላይ የተለያዩ እንቅፋቶችን የመፍጠር ባህሪ እንዳላት ይታወቃል። ነገር ግን አሁንም እስከ መጨረሻው የኢትዮጵያ አቋም የህዳሴ ግድብን የተመለከተ ልዩነት ከግብጽም ሆነ ከሱዳን ጋር በየትኛውም ወቅት በሰላማዊ የጠረጴዛ ዙሪያ ውይይት ይፈታል የሚል እምነት አለ። ስለዚህ እነዚህ በቆም ሂደት የሚሉ ነገሮች እየተስተካከሉ በሰላማዊ መንገድ ድርድሩ ይቀጥላል። ድርድሩ እየቀጠለ ህዳሴ ግድቡን ማጠናቀቅና ለኢትዮጵያውያን የኃይል አቅርቦት መጨመርን እንዲሁ ለአንድ ሰከንድ እንዲሆን ሳይቆም የሚቀጥል ይሆናል ማለት ነው።
ዶክተር ቢቂላ ሁሪሳ በጠቅላይ ሚኒስትሩ ጽህፈት ቤት የዴሞክራሲ ስርዓት ግንባታ ማዕከል አስተባባሪ፣ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። በአድማጮች ስም ደግሞ ክቡር ጠቅላይ ሚኒስትሩንም እንደዚሁ አግኝተን የምናነጋግርበት ሁኔታ ይመቻቻል የሚል ተስፋ አለን። ዶክተር ቢቂላ፣
ምንም ችግር የለውም፣ የሚመቻች ይመስለኛል። ምን የሚቻለውን ሁሉ እናደርጋለን። መረጃ እንድታገኙ፣ ለዓለም እንድታቀርቡ፣ ያለውን እውነታ እንድትዘግቡ ሁኔታዎችን ማመቻቸት አለብን የሚል አቋም ነው ያለን።
እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
እኔም አመሰግናለሁ።
ከትግራይ ክልል አመራሮች ተመሳሳይ ምላሽ ለማግኘት ያደረግነው ሙከራ የስልክና የኢንተርኔት አገልግሎት የተቋረጠ በመሆኑ ሊሳካልን አልቻለም። ሙከራችንን እንቀጥላለን፣ እንዳገኘንም እናስደምጣችኋለን።